the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 24 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን። አስተናጋጆቻችሁ ሰሎሞን አባትና
ጤና ይስጥልን ቆንጅ ይታየነን።
የኢትዮጵያና የቻይና መጠነ ሰፊ ስልታዊ አጋርነት
ከዚህ ስብሰባ እና በአጠቃላይ ኢትዮጵያ ከቻይና ጋር ባላት ግንኙነት በኩል የምንረዳው ነገር ምንድን ነው? በሁሉም ወቅቶች ከኢትዮጵያ መንግስትና ሕዝብ ጎን የምትቆም ጠንካራ ወዳጅ መሆኗን ቻይና አረጋግጣለች።
አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት።
ኬንያ በናይሮቢና የወደብ ከተማዋ ሞምባሳ መካከል ያለውን ርቀት በግማሽ ይቀንሳል የተባለ አዲስ የባቡር መስመር አስመርቃለች። ሰሜን ምስራቅ ኬንያ ውስጥ ተጠርጣሪ የአልሸባብ ታጣቂዎች አንድ መምህር ገደሉ፣ ሌላ ጠለፉ፣ ትምህርት ቤትም አቃጥለዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከታሪካዊው የፓሪሱ የአየር ንብረት ስምምነት አገራቸው ትወጣም አትወጣም እንደሆነ ዛሬ እንደሚያስታውቁ ተናግረዋል የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኬንያ በናይሮቢና የወደብ ከተማይቱ ሞምባሳ መካከል ያለውን ርቀት በግማሽ ይቀንሳል የተባለ አዲስ የባቡር መስመር አስመረቀች። ትናንት የምረቃውን ሥነ ሥርዓት አስመልክቶ ከሞምባሳ እስከ ናይሮቢ በተደረገው የባቡር ጉዞ የአገሪቱ ፕሬዚደንት ኡሁሩ ኬንያታና የቻይናና ኬንያ ባለሥልጣናት መገኘታቸውን ጠቅሶ ባልደረባችን ሙዋሞዮ ሐምዛ ተከታዩን አጭር ዘገባ አድርሶናል። ሰሎሞን ክፍሌ ያቀርበዋል።
ኬንያ አዲሱን የባቡር መስመር የዘረጋችው ከቻይና መንግሥት ባገኘችው ብድር ነው። በሐዲድ መዘርጋቱና ዋናውን ሳቢ ሞተር በማቅረብ የተሳተፉትም የቻይና ኩባንያዎች ናቸው። ፕሬዚደንት ኡሁሩ ኬንያታ በምረቃው ሥነ ሥርዓት ወቅት ሲናገሩ ይህ ፕሮጄ የሀገሪቱን ኢኮኖሚና የሕዝቦቿን ሕይወት የሚቀይር በመሆኑ ታሪካዊ ያደርገዋል ብለዋል። ይህ ከዚህ ቀደም የመንገደኞች ማመላለሻ ባቡሮች ከሞምባሳ እስከ ናይሮቢ ይወስድባቸው የነበረው ሰዓት 10 ሲሆን አዲሱ ባቡር ግን 440 ኪሎ ሜትር በአምስት ሰዓት ጊዜ ውስጥ ይጨርሳል ስትል ኬንያ አስታውቃለች። ሞምባሳ በምስራቅ አፍሪካ ግዙፍ ወደብ መሆኑ ሲታወቅ ለሀገሪቱ፣ ለጎረቤቶቿ ለዩጋንዳ፣ ሩዋንዳና ቡሩንዲ ከፍተኛ አገልግሎት ይሰጣል። አዲሱ ባቡር በየቀኑ 3000 መንገደኞችን ያመላልሳል ተብሏል። ቻይና የፖለቲካና ኢኮኖሚ ግንኙነቶቿን ለማጠናከር ስትል ባለፉት 15 ዓመታት አፍሪካ ውስጥ እጅግ ብዙ ቢሊዮን ዶላር መዋለ ንዋይ መመደቧ ይታወቃል።
የሶማሊያው ጽንፈኛ ቡድን የአልሸባብ ተዋጊዎች አዛዥ ከርቶ ለመንግስት የጸጥታ ኃይሎች እጁን ሰጥቷል ሲሉ ባለስልጣናት ገለጹ። የአልሸባቡ አዛዥ ቢሻር ሙሚን ፋራ ትናንትና ረቡዕ ደቡብ ማዕከላዊ ሶማሊያ የምትገኘው ሂራን ክፍለ ግዛት ውስጥ እጁን መስጠቱን የሀገሪቱ የማስታወቂያ ሚኒስትር አብዱራህማን ኦማር ኦስማን አረጋግጠዋል። ከድቶ የገባውን የአልሸባብ አዛዥ ቃሉን የተቀበሉት የሶማሊያ ጄኔራል ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ሰውየው በዚህ የቅዱስ ረመዳን ወቅት ጥቃት እንዲያደርስ ሕዝብ ወደሚበዛባት ወደዛች ወደ ሂራን ክፍለ ሀገር ተልኮ እንደነበረ ገልጸዋል። በሌላ ዜና ሰሜን ምስራቅ ኬንያ ውስጥ ተጠርጣሪው የጽንፈኛው የአልሸባብ ታጣቂዎች ጥቃት አድርሰው አንድ መምህር ሲገሉ ሌላ መምህር ጠልፈው ወስደዋል፣ ትምህርት ቤቱን አቃጥለውታል ብለዋል። ታጣቂዎቹ ጥቃቱን ያደረሱት ከጋሪሳ ከተማ 90 ኪሎ ሜትር ርቀት ላይ የምትገኝ ፊፋ የምትባል መንደር ውስጥ መሆኑን የአካባቢው የምክር ቤት አባል ገልጸዋል። የአልሸባብ ታጣቂዎች ባለፉት ጥቂት ሳምንታት ኬንያ ውስጥ ጥቃታቸውን እያባባሱ እንደሆነ እየተስተዋለ ነው።
ዩናይትድ ስቴትስ ከታሪካዊው የፓሪሱ የአየር ንብረት ስምምነት ትወጣም እንደሆነ አትወጣም ዛሬ ከቀትር በኋላ ከጥቂት ደቂቃዎች በኋላ እንደሚያስታውቁ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገልጸዋል። ፕሬዚደንቱ ትናንት ረቡዕ በትዊተር ባሰራጩት መልእክት ከዋሽንግተን ዛሬ 9 ሰዓት ላይ ከሲያት ማለት ነው ወይም አዲስ አበባ ላይ ከምሽቱ 4 ሰዓት ማለት ነው ከአንድ ሰዓት ባነሰ ጊዜ ውስጥ ዋይት ሃውስ ሮዝ ጋርደን መስክ ላይ በሚካሄደው ስነ ስርዓት ይፋ እንደሚያደርጉ ተቆመዋል። አሜሪካን እንደገና ታላቅ እናደርጋታለን የሚለውን የምርጫ ዘመቻቸውን መፈክር ማስከተለዋል። ቀደም ብሎ ከቪየትናም ጠቅላይ ሚኒስትር ንጉየን ሹዋን ጋር ሆነው ለፎቶግራፍ በቀረቡበት ወቅት ፕሬዚደንቱ ለጋዜጠኞች በሰጡት ቃል ያለውን አማራጭ ለመመልከት የፓሪሱን ስምምነት በተመለከተ ከሁለቱም ወገን የብዙ ሰዎችን አስተያየቶች አዳምጫለሁ ብለዋል። ካማከሯቸው መካከል አሜሪካውያን የንግድ መሪዎች የውጭ ሀገር መሪዎችም ያሉባቸው መሆኑን የዋይት ሃውስ ቃል አቀባይ ሾን ስፓይሰር ገልጸዋል። ትናንት በርካታ የዜና ማሰራጫዎች እንደዘገቡት ፕሬዚደንቱ በ195 ሀገሮች ከተፈረመው ዓለም አቀፍ ስምምነት አሜሪካን ሊያስወጡ ዝተዋል። ካደረጉት አብይ የኦባማ ዘመነ መንግስት ፖሊሲ ተቀለበሰ ማለት ነው። እርምጃው ሪፐብሊካንን ያስደስታል፣ የአካባቢ ደህንነት ተሟጋቾችና የአሜሪካን አጋሮችም ያስከፋል። በነገራችን ላይ ከሪፐብሊካን ፓርቲው አባላት መካከል ይህንን የፓሪስ ስምምነት የሚደግፉ በርካታ እንደራሴዎችና ፖለቲከኞችም እንዳሉ ይታወቃል። የተፈጥሮ አካባቢ ተሟጋቾች በቁጣ እየተጫጫሁ ናቸው። የትላልቅ የአሜሪካ ከተሞች ከንቲባዎችም ፕሬዚደንቱ የፈለጉትን ውሳኔ ቢወስዱም እኛ ውሉን እናከብራለን ብለዋል።
አፍጋኒስታን ዋና ከተማ ካቡል ውስጥ ትናንትና የደረሰው መኪና ላይ የተጫነ ቦምብ ጥቃት ሰለባዎች የሐዘን ስነ ስርዓት ዛሬ ተካሂዷል። በጥቃቱ ቢያንስ 90 ሰዎች ሲገደሉ ከ400 የሚበልጡ ቆስለዋል። የቦምብ ጥቃቱ የደረሰው ኤምባሲዎችና የመንግስት መስሪያ ቤቶች በሚገኙበት የከተማዋ ቀበሌ ሲሆን በርካታ መኪናዎችና ህንጻዎች ላይም ጉዳት ደርሷል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም።
በአውሮፓ የዘመን አቆጣጠር በ2016 ዓመተ ምህረት ባለፈው ማለት ነው የሽብር ጥቃት የደረሰባቸው ሀገሮች ቁጥር ከመቼውም ጊዜ በላይ ከፍተኛ መሆኑንና ዩናይትድ ስቴትስ ውስጥም የሰላሙ ሁኔታ ከሰባት ዓመታት በኋላ ለመጀመሪያ ጊዜ ማሽቆልቆሉን ይፋ የተደረገ አዲስ የዓለም ሰላም መለኪያ ሪፖርት አስታውቋል። በዓለም ዙሪያ የሚካሄዱ ግጭቶችን ደረጃ የሚለካው ይህ ሪፖርት ሁከቶቹ ባለፈው ዓመት ብቻ የዓለምን ምጣኔ ሀብት በ14.3 ቢሊዮን ዶላር መጉዳታቸውን ጨምሮ ገልጿል። በመጽሔት ዘገባ ይኖረናል። የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12010 በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ግንቦት 24 ምሽት ፕሮግራማችን ነው።
እንበል እልል እልል እናወድሳቸው። የኢትዮጵያ ልጆች የሲድ ምርጥ ናቸው።
በ1993 ዓመተ ምህረት በፈረንጆች አቆጣጠር ሲቀየስ የኢትዮጵያ ሀብት የሆኑ ትልቅ ሙያ የሰሩትን በሕይወት እያሉ አንዳንድ ጊዜም ደግሞ ሞት ከቀደመን ከሞቱ ሰዎችም እንድናከብር በሚል ነው።
እነዚህ አንጋፋ የሆኑ መስራች አባላት እዚህ ያደረሱትን ድርጅት ከነሱ ደግሞ ተረክበን ወደ ተሻለ ደረጃ ለማድረስ ከፍተኛ የሆነ የመንፈስ መነሳሳት አለን።
ባለፈው እሁድ ዓመታዊ ስነ ስርዓቱን ያከናወነው ዩናይትድ ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ መስራቾችና የዛሬዎቹ መሪዎች ናቸው የሰማችኋቸው። በሁለተኛው አጋማሽ በባህልና ማህበረሰብ ፕሮግራም ይመለሳሉ።
የግንቦት 20 ግምገማ
ከዚህ በፊት 40 ወይም 50 ዓመት በንጉሱ ስርዓት ኢትዮጵያ ተመርታለች። የአንድ ሰው አስተሳሰብ አመራር የት እንዳደረሰን ሁላችንም እናውቀዋለን። በዚያ ጊዜ የነበርንበትና አሁን ያለንበት ሁኔታ ይህን ያህል አይደለም ልዩነቱ።
ከአንድነት ለዲሞክራሲና ለፍትህ ፓርቲ የቀድሞ የሥራ አስፈጻሚ አባል ዶክተር ኃይሉ አራያ ጋር የተጀመረው የግንቦት 20 ግምገማ ንግግር በዚህ ምሽት ይቀጥላል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ
ኢትዮጵያ ከቻይና ጋር ያላት ግንኙነት መጠነ ሰፊ ወደ ሆነ ስልታዊ አጋርነት መሸጋገሩን የውጭ ጉዳይ ሚኒስቴር አስታወቀ። የሁለቱ ሀገሮች ግንኙነት መሟሟቅ ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ከመሆናቸውም ሆነ ከሚከተሉት ፖሊሲ ጋር የሚገናኝ አይደለም ሲሉ የሚኒስቴሩ ቃል አቀባይ ተናግረዋል። እስክንድር ፍሬው ተከታዩን ዘግቧል።
ወትሮም የሞቀ መሆኑ የሚታየው የኢትዮጵያና የቻይና ግንኙነት ይበልጥ መጠናከሩ ሌላ አንድ ደረጃም መጨመሩ የተገለጸው በቅርቡ የተፈራረሙትን ስምምነት ተከትሎ ነው። ዛሬ መግለጫ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም እንዳሉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቤጂንግ በተካሄደ ስብሰባ ላይ በተገኙበት ወቅት ነው ስምምነቱ የተፈረመው።
እንግዲህ እንደምታውቁት በቅርቡ የአንድ መቀነት አንድ መንገድ ስብሰባ ቻይና ውስጥ ተካሂዷል። በዚህ ስብሰባ ላይ ክቡር ጠቅላይ ሚኒስትሩ የተመራ የልዑካን ቡድን ተገኝቷል። ከዚህ ስብሰባ እና በአጠቃላይ ኢትዮጵያ ከቻይና ጋር ባላት ግንኙነት በኩል የምንረዳው ነገር ምንድን ነው? በሁሉም ወቅቶች ከኢትዮጵያ መንግስትና ሕዝብ ጎን የምትቆም ጠንካራ ወዳጅ መሆኗን ቻይና አረጋግጣለች። ይህ ግንኙነት ጠንካራ እና በቅርቡ ወደ መጠነ ሰፊ ስትራቴጂክ አጋርነት ወይም በእንግሊዝኛው ኮምፕሬሄንሲቭ ኮኦፕሬቲቭ ስትራቴጂክ ፓርትነርሽፕ ማደጉ የሁለቱ ሀገሮች ግንኙነት ሁለገብ ስትራቴጂካዊና በመተማመን ላይ የተመሰረተ መሆኑን የሚያረጋግጥ ነው።
ኢትዮጵያ በተለያዩ ዘርፎች ከቻይና ጋር ያላት ግንኙነት ደረጃ በደረጃ እያደገ መምጣቱን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። እንደ መረጃው እንደ አውሮፓውያን አቆጣጠር በ2004 357 ሚሊዮን ዶላር የነበረው የንግድ ምጣኔ በ2015 6.37 ቢሊዮን ደርሷል። ይሄው የንግድ ምጣኔ በየአመቱ በአማካይ በ22.2 በመቶ ያደገ መሆኑንም መረጃው ጠቁሟል። የቻይና ባለሀብቶች በ624 ፕሮጀክቶች ላይ በመስራት ከ3.86 ቢሊዮን የአሜሪካ ዶላር በላይ መዋለ ንዋይ ማፍሰሳቸውንም አመልክቷል። ኢትዮጵያ በቻይናና በሌሎች የእስያ ሀገራት እንደ አውሮፓውያን አቆጣጠር በ2012 የተቋቋመው የእስያ መሰረተ ልማት ኢንቨስትመንት ባንክ አባል መሆኗንም አስረድቷል። እንደ መረጃው ኢትዮጵያ የዚህ ባንክ አባል የሆነችው ከ18 ቀናት በፊት ነው፣ እንደ አውሮፓውያን አቆጣጠር ከግንቦት 13 ጀምሮ። ይህ ባንክ 77 አባል ሀገራት ያሉትና በመሰረተ ልማት ዙሪያ ለሚቀርቡ ፕሮጀክቶች የገንዘብ ድጋፍ የሚያደርግ መሆኑን የተጠቀሰው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተገኙበት በቤጂንግ የተፈረመው የመጠነ ሰፊ ስልታዊ አጋርነት ስምምነት ደግሞ እንደዚህ የተለያዩ መገለጫዎች ያሉትን የሁለቱን ሀገራት ግንኙነት ይበልጥ እንደሚያሳድገው ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ይሄንን ነው ያስረዱት።
መጠነ ሰፊ ስትራቴጂክ አጋርነት ማለት አንደኛ የፖለቲካ ቁርጠኝነትን የሚያሳይ ነው፣ ሁለተኛ ከቻይና በተለያዩ መስኮች የሚደረገው ግንኙነትን ድጋፍ እስካሁን ከነበረው በይዘትን በመጠንም ያድጋል፣ ይጨምራል ተብሎ ነው የሚጠበቀው።
የኢትዮጵያና የቻይና ግንኙነት እየተጠናከረ መምጣቱ የተገለጸው አዲሱ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአፍሪካ ብሎም ከኢትዮጵያ አንጻር የሚከተሉት ፖሊሲ ግልጽ ባልሆነበት ባልተብራራበት በዚህ ወቅት ነው። የዩናይትድ ስቴትስን ጥቅም የሚያስቀድመው አሜሪካ ፈርስት ፖሊሲያቸው ከአፍሪካና ከኢትዮጵያ አንጻር ምን ማለት እንደሆነም በሂደት የሚጠበቅ መልስ ነው። ቃል አቀባዩ አቶ መለስ ግን ከቻይና ጋር እየተሟሟቀ የመጣው ግንኙነት በሂደት እያደገ የመጣ እንጂ ከዩናይትድ ስቴትስ ምርጫ ጋር እየተገናኘ አይደለም ይላሉ።
የኢትዮጵያና ቻይና ግንኙነት ረዥም ጊዜ ያስቆጠረ ግንኙነት ነው። የአሜሪካ ውስጥ ምርጫ ከሄደ 100 ሲደመር ቀናት ብቻ ነው የነበሩት። በእኛ እምነት ይሄ ግንኙነት ወደ መጠነ ሰፊ ስትራቴጂካዊ አጋርነት ሲሸጋገር አሜሪካ ውስጥ ከተካሄደው ምርጫ ጋር የሚያያይዝ የሚያቆራኝ ነገር የለውም። ኢትዮጵያና ቻይና የጋራ የሆኑ ጥቅሞች አሏቸው። ይህንን በማራመድ የህዝቦቻቸውን ህይወት ለመለወጥ ከሚደረግ ጥረት ጋር ተያይዞ መታየት ያለበት ነው። ከምርጫው ጋር ምንም አያይዘው ኢትዮጵያ ከአሜሪካ ጋር በጣም ጠንካራ የሆነ ግንኙነት አላት። በቅርቡ የፌዴራል የውጭ ጉዳይ ሚኒስትር ዶክተር ወርቅነህ አሜሪካ በሄዱበት ወቅት ከሀገሪቱ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት፣ ከሀገሪቱ ኮንግረስ የውጭ ግንኙነት ሊቀመንበር፣ ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ጎን ለጎን ከወቅቱ የአሜሪካ የውጭ ጉዳይ ሚኒስትር ሬክስ ጋር በተገናኙ ወቅት ያረጋገጡት ነገር ምንድን ነው? ኢትዮጵያና አሜሪካ የጋራ ጥቅም አላቸው፣ ወዳጅነታቸውም ጠንካራ ነው።
መጨረሻ አላርገውና የሰሞኑ ስምምነት ከቻይና ጋር የተፈረመው ቻይናን የኢትዮጵያ ካደጉት ሀገራት መካከል ማለት ነው ወይ ደግሞ ከሀያላኑ ሀገራት መካከል ቻይናን ዋነኛው የኢትዮጵያ አጋር ያደርጋታል? እንደዛ ብለን ልንተረጉመው እንችላለን?
ኢትዮጵያ ከአውሮፓ ጋር ጠንካራ ግንኙነት አላት። ኢትዮጵያ ከአሜሪካ ጋር ጠንካራ ግንኙነት አላት። ኢትዮጵያ ከቻይና ጋር ጠንካራ ግንኙነት አላት።
በቅደም ተከተል ማስቀመጥ አይቻልም።
ኢትዮጵያ ከሁሉም ጋር ጠንካራ ግንኙነት አላት።
ኢትዮጵያና ቻይና ይፋ ዲፕሎማሲያዊ ግንኙነት የመሰረቱት እንደ አውሮፓውያን አቆጣጠር በ1970 እንደሆነ መረጃዎች ያሳያሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነው። የትንታኔው መጽሔት ይቀጥላል።
በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ በ19 ሰዎች ላይ ህገወጥ ግድያ እንደተፈጸመ፣ ከ20,000 በላይ ሰው መታሰሩንና በብዙዎች ላይ በማሰቃየት ምርመራ እንደተካሄደባቸው የሰብአዊ መብቶች ጉባኤ ሰመጉ አስታወቀ። ሰመጉ ዛሬ ባወጣው 142ኛ መግለጫው መንግስት የዜጎችን ጥያቄ በሰላማዊ በህጋዊና በሰለጠነ መንገድ ብቻ እንዲመልስም ጠይቋል። መለስካቸው አመሃ ዝርዝሩን ይዟል።
በቀድሞ ስሙ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ፣ በአሁን አጠራሩ ሰብአዊ መብቶች ጉባኤ ሰመጉ፣ በቅርቡ ባወጣው 142ኛ ልዩ መግለጫው ያለፉት 9 ወራት ያህል ጸንቶ በቆየው የአስቸኳይ ጊዜ አዋጅ ወቅት የተለያዩ የሰብአዊ መብቶች ጥሰት መፈጸሙን ዘርዝሯል። መግለጫው እንደሚለው በዚህ ወቅት መግለጫው እስከተጠናቀረበት ጊዜ ድረስ ሰመጉ ምርመራውን ማካሄድ በቻለባቸው አካባቢዎች ብቻ 19 ሰዎች ከህግ አግባብ ውጪ ተገድለዋል። በሁለት ዙር 22,525 ሰዎች በህገ ወጥ መንገድ ታስረዋል ያለው ይኸው መግለጫ ሁለት ሰዎች የት እንደደረሱ እንደማይታወቅ፣ ከስምንት የማያንሱ ሰዎች ደግሞ መታሰራቸው የታወቀ ቢሆንም የት እንደታሰሩ የተረጋገጠ መረጃ እንዳልተገኘ ያመለክታል። መግለጫው አክሎም እስሩ ይካሄድባቸው በነበሩ ስፍራዎች አያሌ እስረኞች መረጃ እንዲሰጡ የስቃይ ምርመራ ይካሄድባቸው እንደነበረ በአስረጅነት ለሰመጉ የቀረቡ የተፈቱ እስረኞችን ቃል ይጠቅሳል። መግለጫው እንደሚያብራራው አስቸኳይ ጊዜ አዋጁ ተፈጻሚ እየሆነ ባለበት ወቅት ሰመጉ ምርመራ ያካሄድባቸው ክልሎች፣ ዞኖችና ወረዳዎች ከአቅምና ካለው አስፈሪ ሁኔታ አኳያ ውሱን ነው። በኦሮሚያ ክልል በ10 ዞኖች 24 ወረዳዎች፣ በአማራ ክልል በ4 ዞኖች በ6 ወረዳዎች፣ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በ2 ዞኖች በ2 ወረዳዎች ምርመራውን ማካሄዱን ገልጿል። በአዲስ አበባ መስተዳድር በየካ፣ ቦሌ፣ ቂርቆስ፣ አራዳ፣ አቃቂ ቃሊቲ፣ ልደታ፣ ኮልፌ ቀራኒዮ፣ ነፋስ ስልክ ላፍቶ እና በአዲስ ከተማ ክፍለ ከተሞች ምርመራውን ማካሄዱን ገልጿል። የሰመጉ ልዩ መግለጫ በመጨረሻም በዚህ አስቸኳይ ጊዜ አዋጅ ወቅት የተፈጸሙት የሰብአዊ መብቶች ጥሰቶች በዚህ መግለጫ ከተገለጸው አይነትና ቁጥር በላይ ሊሆን እንደሚችል ይገመታል ብሏል። ጨምሮም በአንዳንድ አካባቢዎች ያስገድደው መድፈር፣ የንብረት ዘረፋ እና የጅምላ እስራት እንዲሁም በርካታ ሰዎች በሚደርሱባቸው ጫና ምክንያት ከአካባቢያቸው እየተፈናቀሉና ቤተሰብና ንብረታቸውን ጥለው በመሰደድ በሀገር ውስጥ በተለያዩ አካባቢዎች ከሀገር ውጭም ለመኖር መገደዳቸውን በርካታ ዜጎች ለሰመጉ ባለሙያዎች በቃል ገልጸዋል። ሆኖም በወቅቱ በተለይ ድርጊቶቹ ተፈጸሙ በተባሉባቸው ቦታዎች በነበረው አስጊና አስፈሪ ሁኔታ እንዲሁም በሰመጉ የአቅም ውሱንነት ምክንያት ደረሱ የተባሉትን የመብት ጥሰቶች ተጨባጭ ማስረጃ ለማግኘት አልተቻለም ብሏል። መግለጫው ሲያጠቃልልም መንግስት ዜጎች የሚያነሱትን ማንኛውንም አይነት ጥያቄና ቅሬታ ከማፈንና በህግ ስም ከመገደብ ይልቅ በዴሞክራሲያዊ፣ በሰላማዊ፣ በህጋዊና በሰለጠነ መንገድ እንዲመልስ፣ በአጠቃላይ የደረሰውን የህይወትና ንብረት ጥፋት ነጻና ገለልተኛ በሆነ መንገድ ለማጣራት ጥያቄ ላቀረቡ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጽህፈት ቤት፣ የአፍሪካ የሰዎችና ህዝቦች መብቶች ኮሚሽንና ለሌሎችም ዓለም አቀፍ የሰብአዊ መብቶች ተቋማት በጥያቄያቸው መሰረት ያለምንም ቅድመ ሁኔታ ምርመራ ለማድረግ እንዲፈቀድላቸው የሚሉና ሌሎችም ጥያቄዎች ሰመጉ አቅርቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከአንድ ወር በፊት ለኢትዮጵያው ፓርላማ ባቀረበው ሪፖርት ከሰኔ 2008 እስከ መስከረም መጨረሻ 2009 ዓ.ም በነበሩት ወራት ተፈጸሙ ያላቸውን የመብት ጥሰቶች ይፋ ማድረጉ ይታወሳል። የሰብአዊ መብት ጉባኤን የሰመጉን ልዩ መግለጫ በተመለከተ ኮሚሽኑ ያለውን አስተያየት ለማካተት በጽህፈት ቤቱ ስልክ ተደጋጋሚ ጥሪ ብናደርግም ለጊዜው ምላሽ ለማግኘት አልቻለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ረሃብ፣ የፖለቲካ አለመረጋጋትና አሸባሪነት በብዙ የአፍሪካ ሀገሮች ውስጥ ጫና እየፈጠሩ ባሉበት በዚህ ወቅት የትራምፕ አስተዳደር ከአፍሪካ ጋር መነጋገር ይኖርበታል ሲሉ አንድ የዩናይትድ ስቴትስ አንጋፋ እንደራሴ አሳስበዋል። የሕግ መወሰኛ ምክር ቤቱ የውጭ ጉዳዮች ኮሚቴ ሊቀመንበር ኤድ ሮይስ 1 ቢሊዮን የሚሆነው የአፍሪካ ሕዝብ ለአሜሪካ ምርቶችና ውጥኖች ገበያ የመሆን እምቅ አቅም አለው ብለዋል። ሪፖርተራችን ማርያማ ዲያሎ ያጠናቀረችው ዘገባ አለ፣ አዳነች ፍስሐ ታቀርበዋለች።
በዓለም ደረጃ በከፍተኛ ፍጥነት በማደግ ላይ ካሉት 10 ሀገሮች 3ቱ የአፍሪካ ሀገሮች ናቸው። የዓለም የገንዘብ ድርጅት አሃዞች እንደሚያመለክቱት 2 ተጨማሪ ከከፍተኛዎቹ 10 ውጭ ናቸው። ይህ ታዲያ ዩናይትድ ስቴትስ ከአፍሪካ ጋር የመገናኘቷን ጉዳይ ወሳኝ ያደርገዋል። በሕግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድ ሮይስ ያብራራሉ።
Our engagement with Africa is in the strategic interest of the U.S.
ከአፍሪቃ ጋር ግንኙነት የማድረጋችን ጉዳይ ለዩናይትድ ስቴትስ ስትራቴጂያዊ ጥቅም አለው። ለአስቸኳይ ሰብአዊ እርዳታ ብቻ ሳይሆን የፖለቲካ፣ የኢኮኖሚና የጸጥታ ጥቅማችንን ለማራመድ ይረዳል። ስለሆነም አሁን ወደ ኋላ የሚባልበት ጊዜ አይደለም።
በተለይም ቻይናን የመሳሰሉት ሀገሮች አፍሪቃ ላይ ሰፊ መዋዕለ ንዋይ በሚያፈሱበት በአሁኑ ወቅት ይላሉ ኤድ ሮይስ።
But according to a recent news report, Chinese engagement with the continent may be the largest.
በቅርቡ በተሰሙት የዜና ዘገባዎች መሰረት ቻይና ከአፍሪቃ ጋር ያላት የንግድ ግንኙነት ከዚህ ቀደም በታሪክ ባልታየ መልኩ ከዓለም ትልቁ የንግድና የመዋዕለ ንዋይ ፍሰት ሳይሆን አልቀረም። ባጭር አነጋገር ዩናይትድ ስቴትስ ጥግ ይዛ የበይ ተመልካች ልትሆን አትችልም።
የዩናይትድ ስቴትስ ምክር ቤት አፍሪካ ውስጥ የኤሌክትሪክ መብራት ኃይል እንዲስፋፋ ለመርዳት ባለፈው ዓመት ኤሌክትሪፋይ አፍሪካ የሚል ሕግ ማውጣቱ ይታወሳል። በአፍሪካና በዩናይትድ ስቴትስ መካከል የንግድና የመዋዕለ ንዋይ ፍሰት መጠን ከፍ ለማድረግ ሲባል የአፍሪካ እድገትና እድል ሕግም በድጋሚ እንዲቀጥል አድርጓል። ማርክ ጎልያት የተባሉ በደቡብ አፍሪካ የኢንዱስትሪ ልማት ኮርፖሬሽን የሚሰሩ ተንታኝ ስለ አጓ ማለት ስለ አፍሪካ እድገትና እድል ገልጸዋል።
Within Africa, the GOA agreement has definitely offered African countries an opportunity.
አፍሪካ ውስጥ የአፍሪካ እድገትና እድል ስምምነት ለአፍሪካ ሀገሮች በር ከፍቷል። ይህን መሰረት በማድረግም ኢትዮጵያ፣ ኬንያ፣ ሞሪሸስ፣ ሌሶቶና ስዋዚላንድ ስምምነቱን በመቀበል ወደ አሜሪካ የሚልኳቸው ጠንካራ ገበያዎች አሏቸው።
ያም ሆነ ግን አፍሪቃ ራስዋን የምትችልበት ጊዜ ደርሷል ይላሉ ጠበብት። ዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ የአፍሪቃ ጥናቶች ክፍል ሊቀመንበር ሞሐመድ ሳሉ ካማራ መንግስታት ጥቅማቸውን ነው የሚጠብቁት ይላሉ።
Governments are not out to look for friends. They are out to look for partners and allies.
መንግስታት ወዳጆችን ሳይሆን ጥቅማቸውን ለማስጠበቅና ለማራመድ ሲሉ አጋሮችንና ወጋኞችን ነው የሚፈልጉት። አፍሪካውያን ባሉበት ተቀምጠው ፈረንሳይ ወዳጃችን ነች፣ አሜሪካ ወዳጃችን ናት ወዘተርፈ ይላሉ። እኛ አፍሪካውያን በአህጉር ደረጃ ራሳችንን የፒንግ ፖንግ መጫወቻ ኳስ ለመሆን የፈቀደን ይመስለኛል።
ፕሬዚደንት ትራምፕን በሚመለከት ግን አዲስ ቋንቋ ያስፈልጋል ብለዋል ካማራ አያይዘው። ዶናልድ ትራምፕ የቢዝነስ ሰውና ፕሬዚደንት ናቸው። ከፕሬዝዳንቱ ጋር ስለ ንግድ እንነጋገርና የሚሆነው እናያለን። ከቻይናም ጋር እንደዚሁ ስለ ቢዝነስ መነጋገር ያስፈልጋል በማለት አስረድተዋል። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ ባለፈው የአውሮፓውያን 2016 ዓመተ ምህረት የሽብር ጥቃት የደረሰባቸው ሀገሮች ቁጥር ከምንጊዜውም በላይ ከፍተኛ መሆኑንና በዩናይትድ ስቴትስም የሰላሙ ሁኔታ ከሰባት ዓመታት በኋላ ለመጀመሪያ ጊዜ ማሽቆልቆሉን አዲስ ይፋ የተደረገ የዓለም ሰላም መለኪያ ሪፖርት አስታወቀ። በዓለም ዙሪያ የሚካሄዱ ግጭቶችን ደረጃ የሚለካው የሪፖርት ሁከቶቹ ባለፈው ዓመት ብቻ የዓለምን የምጣኔ ሀብት በ14.3 ቢሊዮን ዶላር መጉዳታቸውን ጨምሮ ገልጿል። የጄሱስ ሜን ኦኒ ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
ከመብዛታቸው የተነሳ መቁጠር የማይቻሉ አስከሬኖች፣ ደም አፋሳሽ ጥቃቶች፣ ሁከትና በፖለቲካ ተቋማት ላይ ያነጣጠሩ ቁጣዎች በዩናይትድ ስቴትስ ጨምሮ በዓለም ምጣኔ ሀብት ላይ የብዙ ሺህ ሚሊዮን ዶላር ኪሳራ አድርሰዋል ባለፈው ዓመት ብቻ ይላል የኢኮኖሚና ሰላም ተቋም። የተቋሙ ባልደረባ ሚሼል ብሬስሎር ለቪኦኤ በስካይፕ አማካኝነት ሲናገሩ እንዲህ ነው ያሉት።
Now, even though peace globally is improving, we have seen
አሁን የዓለማችን ሰላም እየተሻለ ቢሆንም ለምሳሌ በዩናይትድ ስቴትስ በመካከለኛው ምስራቅና ሰሜን አፍሪካ አካባቢዎች ግን መደፍረሱን እናያለን። ይበልጥ ሰላማዊና ሰላማዊ ባልሆኑ አገሮች መካከለ ያለው ልዩነትም ጨምሯል። ይህ ማለት በዓለም ዙሪያ ያለው ሰላም ሰፊ ክፍተት አለው ማለት ነው።
ብሬስሎር አክለውም ከ2016ቱ ፕሬዝደንታዊ ምርጫ በኋላ በዩናይትድ ስቴትስ የደረሰው የፖለቲካ ክፍፍል የፖሊሶች ግድያና አሸባሪ ጥቃቶች መጨመር ታክሎበት የዩናይትድ ስቴትስ ሰላም ሁኔታ ከቀድሞው እንዲቀንስ ምክንያት ሆነዋል ብለዋል።
The US fell by 11 places. It's now 114th out of 163.
በሰላም መለኪያው መሰረት የዩናይትድ ስቴትስ ደረጃ በ11 ወርዷል። ጥናቱ ከተካሄደባቸው 163 ሀገሮች ዩናይትድ ስቴትስ 114ኛ ላይ ትገኛለች። ይህ የሆነውም በዩናይትድ ስቴትስ የውስጥ ግጭቶች ከጊዜ ወደ ጊዜ እየተበላሹ በመምጣታቸው ምክንያት ነው። እናም እያየን ያለነው በአሜሪካ ማህበረሰቦች መካከል የፖለቲካው ክፍፍል ይበልጥ እየሰፋ መምጣቱን ነው። ለምሳሌ Black Lives Matter የተሰኘው እንቅስቃሴ የተፈጠረው የፖሊሶችን አመጻ በመቃወም ነው። ለዚህ ነው ቁጥሩ ያደገው በመለኪያው ላይ።
ይህ አዲስ ይፋ የተደረገ የዓለም ሰላም መለኪያ ሪፖርት የሚያመለክተው 23 ሀገሮች ውስጥ የሽብር ጥቃቶች ታሪካዊ በሆነ ደረጃ መጨመራቸውን ነው። ምንም እንኳ አውሮፓ በፈረንሳይ በብራስልስና በለንደን በከባድ ጥቃቶች ብትመታም አሁንም ግን ያ ክፍለ ዓለም ከቀረው አካባቢ ሁሉ ሰላማዊ ሆኖ ቀጥሏል። ሶሪያ ለአምስተኛ ዓመት በተከታታይ በከፍተኛ የሰላም ቀውስ ውስጥ ያለች ሀገር ተብላለች።
ሊባኖስ ውስጥ አንዲት የ26 ዓመት ወጣት አስሪዋን በስለት ገድላለች በሚል ተጠርጥራ መታሰሯን ቤይሩት የሚገኘው የኢትዮጵያ ቆንስላ አስታወቀ። መስታወት አራጋው ተጨማሪ አላት።
ሱብሐቱ الجرائم في قضاء سور لا تزال تكر واخر مستجداتها
የሊባኖስ የመገናኛ ብዙሃን የ86 ዓመቱ ሳልማን ካሃሚ ባለፈው እሁድ ለሊት በደቡብ ሊባኖስ ጂባል አልባተም በተባለ ከተማ በመኖሪያ ቤታቸው ባሰቃቂ ሁኔታ ተገድለው መገኘታቸውን ዘግቧል። በዘገባው ትግስት ቢ በሚል ስም የተጠቀሰችው ይህች የ26 ዓመት ወጣት በሊባኖስ ወንጀሉ ተፈጽሞበታል በተባለው ቤት ውስጥ በስራ ላይ 9 ወራት ያህል እንዳስቆጠረች በቅርብ የምታውቃት ጓደኛዋ ለአሜሪካ ድምጽ ሬዲዮ ተናግራለች። የሊባኖስ የመገናኛ ብዙሃን እንደዘገቡት ወንጀሉ ከተፈጸመ በኋላ ተጠርጣሪዋ ተደብቃበት ከነበረው የወይራ ማሳ ውስጥ ነው በሊባኖስ ፖሊሶች የተያዘችው። በሊባኖስ ፖሊስ ቁጥጥር ስር የምትገኘው ትግስት ከመኝታ ፍራሿ ስር ወንጀሉ የተፈጸመበት ስለት ቢላዋና የሞባይል ስልኳ ተይዟል ሲል የፖሊስ ምንጮችን ጠቅሶ ዘ ዴይሊ ስታር የተባለው የሊባኖስ ጋዜጣም ዘግቧል። ቢላው ደሙን ለማስለቀቅ ለመታጠብም ተሞክሮ እንደነበር ነው ፖሊስ መግለጫ የሰጠው። በሊባኖስ የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሐሊማ መሐመድ በሊባኖስ የመገናኛ ብዙሃን የቀረቡትን መረጃዎች አስመልክቶ መግለጫ ሰጥተውናል።
አደጋው ደርሷል ትክክል ሰውየው የ86 ዓመት አዛውንት ናቸው። ልጅቷ እዛ ቤት ውስጥ ረዘም ያለ ጊዜ ሰራ የነበረ ልጅ ናት። በእድሜዋም በጣም ትንሽና እንደዚህ አይነት ወንጀልም ካላት ከነበራት ከሰዎቹ ጋር የኑሮ መስተጋብር እንደዚህ አይነት ወንጀል አሰራ የሚል የቤተሰቡ አባላት በቴሌቪዥን ቀርበው መግለጫ እየሰጡ ነበረ። ለሌላ ሰው በር ከፍታ ሌሎች ሰዎች ገብተው ሊገሉ ይችላሉ እንጂ እሷ የዚህ አይነት ስራ የምታደርግ ነገር አይደለችም የሚል ነገር ነው። ለማንኛውም ከሁለት ቀን ፍለጋ በኋላ ሟቹ ቤት አካባቢ ላይ ጥሻ ነገር ውስጥ ገብታ ነው ፖሊሶች አግኝቶ አሁን በፖሊስ ቁጥጥር ስር ያለችው። ያው እሷ ወንጀሉን ለመፈጸሙ የተረጋገጠ ነገር የለም። ምርመራ ላይ ናት ያለችው። በምርመራ የሚታወቅ ይሆናል ማለት ነው።
ትግስት የምትሰራበት አካባቢ የምትኖር ሌላ ኢትዮጵያዊት ስሟን እንድንጠቅስ አልፈለገችም። በተዋወቁበት ጥቂት ቀናት ውስጥ የትግስት ባህሪ ምን ይመስል እንደነበር፣ በአሰሪና ሰራተኛ መካከል የነበራቸው ቅርርብም ምን ይመስል እንደነበር የነገረቻትን አካፍላናለች።
ሰውዬው ትልቅ ሰው ነው። በቃ ሚስት ሆኜ ምናምን ነገር ይላታል።
ሚስት ሆኜ?
አዎ። ከዛ እኔ ደግሞ እንዴት ለስለሆን ይችላለሁ እያለ በጣም ትናደር ነበረ። በቃ ቢልሽ ዋፍ ነው በይታገሽ እያለ በዛ ጊዜ እያልኳት ነበር። ያው ጦሶ ለዚህ ደረሰ።
ጥቃት ሊያደርስባት ሲሞክር ይሆን ምናልባት ራሷን ለማዳን ያደረገችው?
ልጅቷ ምንም ነገር ምን ፊትዋን አንገትሽ እንደርትሽ ምን ነገር እንዳትናገሪ ነበር ያልኳት። ልጅቷን ገባ ወይ ዝም ብላ እንደዛ ታርጎ ሰውየው እኔ ገና ፈጣሪ ያውቀው እንጃ እኔ ድራክት ነኝ።
በመቶ ሺዎች የሚቆጠሩ ኢትዮጵያውያን በቤይሩት በተመሳሳይ ስራ ላይ ተሰማርተው ይኖራሉ። በአሰሪዎቻቸው በደል የሚደርስባቸው ወጣቶችም ቁጥራቸው ከፍተኛ ነው። የዚህን ዘገባ ዝርዝር በሚቀጥለው ሳምንት ሰፋ አድርገን እንመለስበታለን።
ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች አጠናቀናል። አድማጮቻችን አብራችሁ እንድትቆዩ እንጋብዛለን። በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚቀርብላችሁ መደበኛ የሐሙስ ምሽት ስርጭት ነው። አብራችሁን ቆዩ።
ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ voanews.com ላይ ታገኙናላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ቴክኒሻኑ ከርቲስ ባይነም ነው። ፕሮዲሰሯ ብራን ኃይሉ። የምናስተናግዳችሁ ሶሎሞን አባትና
ቆንጂት ታዬ ነን።
አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ቪኦኤዎች የሚያስገርመው ህዋት 20ኛ ዓመት ግንቦት 20ን አክብሩልኝ ይላል። በጣም የሚገርመው ግን እንደ ህዋት እንዲያው እስኪ ምን ነው የሚከበረው? ኢትዮጵያ ያለ ባህር በር ቀርታ ኢትዮጵያውያን በጎሳ ተከፋፍለው በየጊዜው እርስ በራሳቸው እየተጨራረሱ በአስከፊ ጊዜ አዋጅ ቤተሰብን እየገደሉ ህጻናትን ከአባትና ከእናት ለይተው እያሰሩ ለመጨፈር ብቻ ቋንቋችን ተፈጥሮ እንዳንጽፍና እንዳንናገር ተከልክለን ሰዎች ሲጽፉና ሲናገሩ አሸባሪ እየተባሉ እድሜ ልክና ሰርተው በሚከብሩበት ጊዜ እስር ቤት እያበላሸዋቸው ሰዎችን ቶርቸር እያደረጉ ምኑ ነው የሚከበረው? ድርቅና አይሆንም ወይ? ሌላው ደግሞ ኢትዮጵያውያን ያልወሰኑት ህገ መንግስት ነው። ምኑ ነው ይከበር የሚሉት? በጣም የሚያሳፍር ነው። እንደው በጣም ይሉንታ ቢስነቱ ነው ብዬ አስባለሁ። ምንድን ነው የተገኘው?
ቮይስ ኦፍ አሜሪካ የህይወት አድማጫችን ነኝ። ሰሎምና ባደ ራሶ ኢንጂነር ሀይሉ አርአያ ያደረሰውን ቃለ መጠይቅ
የመንፈስ ቁስ ነበር። የኢትዮጵያ ህዝብ ከአንዲት ሀገር ክፍለ ሀገር ወደ አንድ ክፍለ ሀገር ለመሄድ እንኳን 20ና 30 ኬላ ተፈትሾ እሱን ስንት ችግር እያገኝ የሚተላለፍበት የነበረው ነው። የኢትዮጵያ ህዝብ በተለይ የሰሜኑ ህዝብ ወደ ጎንደርም ብትሄድ፣ ወደ ወሎም ብትሄድ፣ ወደ ትግራይም ብትሄድ፣ ወደ ጎጃም ብትሄድ። ስለዚህ ኢንጂነር ሀይሉ በ1960ዎቹ እና በ1970ዎቹ የነበረውን አስተሳሰብ ደግሞ መልሰው ነው የሚናገሩን ያሉ ራሽ አሁን ካለው ሁኔታ ስለማይስማማ እንዲያውም ለሳቸው እንደዚህ ብለህ አቶ ሰሎሞን ከምትጠይቅ ጊዜውን የሚመጡን ሰዎችን አቅርበህ ያለውን ሁኔታ ለሳቸው ብታቀርብና መልስ ቢሰጧቸው ጥሩ ነው። አመሰግናለሁ። ገልጽልኝ።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪውን የስልክ መስመር ደግመን እናሳውቅ። 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ነው የሚሻለኝ እኔ ካላችሁ ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። ጥቂት ጊዜ ለዝማሬ ለሙዚቃ እንተው። አሁን ሙሉቀን መለሰ ሰውነቷ ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ባህልና ማኅበረሰብ ይቀጥላል። ዩናይትድ ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት ዓመታዊ ክብረ በዓል
የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ሲድ በሚባል አህጽሮት የሚታወቀው ለማኅበረሰብ እድገትና መሻሻል ባበረከቱት የላቀ አስተዋጽኦ የመረጣቸውን 7 ኢትዮጵያውያንና አሜሪካውያን ሸልመዋል። በቅርቡ ከዚህ ዓለም በሞት የተለዩ አንዲት ኢትዮጵያዊት የሴቶች መብት ተሟጋችንም ከሕይወት በኋላ በአክብሮት አስታውሷል። ከዋሽንግተን ዲሲ ወጣ ብሎ የተከናወነውን ዓመታዊ ስነ ስርዓት የተከታተለው የባህልና ማህበረሰብ ፕሮግራም አዘጋጅ አሉላ ከበደ ከራዲዮ መጽሔት አጋሩ ከአዲሱ አበበ ጋር የድርጅቱን ቆርቋሪዎችና የዛሬዎቹን ተረካቢዎች በጋራ አወያይተዋል። የማለዳ ጅማሮውን ያለፉት 25 ዓመታት ጉዞውንና ዛሬ የደረሰበትን ብሎም የነገ መንገዶቹንና አቅጣጫውን ጨምረው ያወያዩበትን ተንተርሶ የተሰናዳ ቅንብር የመጀመሪያ አጭር ክፍል ነው። ቀጥሎ የሚቀርበው እናድምጥ።
ጤና ይስጥልኝ። ስለ እድሉ በጣም እናመሰግናለን። ቢኒያም ሙልጌታ ገብረወልድ እባላለሁ። በሲድ ውስጥ የህዝብ ግንኙነት ክፍል ኃላፊ ሆኜ ለመጀመሪያ ጊዜ እየሰራሁ እገኛለሁ።
አክሊሉ ደምሴ የማህበረ ግዩራን ዘረ ኢትዮጵያ መስራች ዋና ጸሐፊ ነኝ።
ጤና ይስጥልኝ። ይህን እድል ስለሰጠን ቪኦኤን እና ወንድሞቻችንን በቅድሚያ ላመሰግን እፈልጋለሁ። ስሜ ተስፋዬ ኃይሌ ይባላል። የሲድ ቦርድ አባል እንዲሁም ከመስራቾቹ አንዱ ነኝ።
አቶ ተስፋዬ ኃይሌ፣ አቶ አክሊሉ ደምሴ፣ አቶ ቢንያም ሙልጌታ እንግዶቻችን፣ እዚህ ስቱዲያችን ስለተገኛችሁ ለጊዜያችሁ እናመሰግናለን።
አዲሱ የሲድን ዝግጅቱን በመድረኩ የነበረውን ስሜት ሰብሰብ ለማድረግም ሲድ ማን ነው ለማለትም ከዛው ከመድረኩ የተሰረቀ አንድ ድምፅ እንደርደር።
መልካም
እንበል፣ እልልልል እናወድሳቸው። የኢትዮጵያ ልጆች የሲድ ምርጥ ናቸው። በትምህርት በስራ በሙዚቃ በስፖርት ባህል ላዳበሩት የሀገር ስም ላስጠሩት ከመካከላችን ልቀው ለተገኙት እንበል፣ እልልልል እናወድሳቸው። የኢትዮጵያ መኩሪያ የሲድ ምርጥ ናቸው። ወገንን ለመርዳት ራስን ለሰዉት፣ ለበጎ አድራጎት ከልብ ለሚለፉት፣ መብትን ላስከበሩት፣ በሀገርም በስደት ለሚመጣው ትውልድ ምሳሌ ለሆኑት እንበል፣ እልልልል እናወድሳቸው። የኢትዮጵያ
የኢትዮጵያ ልጆች የግጥሙን ባለቤት ማንነት ያስታውቀናል። ያነበቡት ሰው ግን እዚህ መካከላችን የሚገኙ ቀደም ብለን ያስተዋወቅናቸው ዋና ጸሐፊው አቶ አክሊሉ ደምሴ ናቸው። ሲድን ጥሩ አድርጎ ያሳየ ይመስለኛል። የኋላውንም የአሁኑንም የመጪውን ተስፋም የዚህ ውይይት መንፈስ የሚያሳይ ይመስለኛል። የማን ግጥም ነው አቶ አክሊሉ?
ግጥሙን አንጋፋው ጥላሁን ገሰሰ አንድ ሲዲ ሳወጣ የሲድን ቃል ተጠቅሜ አንድ ዘፈን ማውጣት ፈልጋለሁ ብሎ ለአንጋፋው አለም ፀሐይ ወዳጆ አደራ ሰጥቶ ነበረ። ግጥሙን የጻፍኩት እኔ ነኝ። አለም ፀሐይ ታስተካክለዋለች።
ዜማ ደግሞ በሚቀጥለው ዓመት ይታጀባል ብዬ ተስፋ አደርጋለሁ።
ቀደም ብለን ባደረግነው ውይይታችን አቶ አክሊሉ ቤተኛ ናቸው። ከፕሮፌሰር መላኩ ጋር ባደረግነው ቃለ ምልልስ እንደጠቆም ነው የሽግግር ቦታ ነው ያላችሁት። 25 ዓመት የተጓዘው ድርጅት ትላንት የነበረውን ይዞ ዛሬ አዲስ ነገር ጨምሮ ወደፊትን ማየት ላይ ነው ያለው። አቶ ተስፋዬ ከመስራቾቹ አንዱ ነዎት። እርሶ ይጀምሩልን። ይሄ አመት እዚህ ቦታ የደረሰበትን
በእውነቱ የሲድ አመሰራረትና አመጣጥ በወንድምነት በአክብሮት ላይ የተመሰረተ ነው። የሲድ ቦርድ አባሎችና መስራቾች የቆየ ወንድምነት፣ የመከባበር፣ የመተሳሰብ ብዙ ዘመን ያጠፉ ሲሆኑ በክፉም በደጉም የማንለያይ ወንድምነታችንን የምናጠብቅ ስለነበርን ለምን ይሄንን ሰፋ ባለ መንገድ ህዝብን በማክበርና በማድነቅ አንጀምርም? የህዝቡም ጉጉት ነው በሚል ከፖለቲካ፣ ከሃይማኖት፣ ከዘረኛነት ነጻ የሆነ ካምፔደን ሲድ ብለን ሰይመነው ለምን ይሄንን ድርጅት አናረግም በሚል ተወያይተንበት በእውነቱ የእያንዳንዳችን የልብ ፍላጎት ወይም ደግሞ የኮሚኒቲያችንን ጉጉት ያንጸባርቃል በሚል ጀመር ነው። በ1993 ዓመተ ምህረት በፈረንጆች አቆጣጠር ሲቀየስ በዛን ዘመን የሄድንበት መንገድ በእውነቱ ቀላል አይደለም። አመሰራረቱ አክብሮትን፣ ብዙ ወዳጆቻችንን፣ የኢትዮጵያ ሀብት የሆኑትን፣ ትልቅ ሙያ የሰሩትን በህይወት እያሉ አንዳንድ ጊዜም ደግሞ ሞት ከቀደመን ከሞቱት ሰዎችም እንድናከብር በሚል ነው ጠቅላላ ሀሳቡ።
መልካም። አዲሱ፣
ስለ ሲድ ሳስብ እንደምታውቀው እንግዶቻችንም እንደምታውቁት ይህ ሰሜን አሜሪካ ውስጥ ያለማቋረጥ ረጅም ጊዜ የቆየ ድርጅት ብዙ አያጋጥመንም። ዘላቂ የሆነ ምናልባት አንድ 10 ዓመት ቢቀድማቸው ነው እንጂ የኢትዮጵያው የእግር ኳስ ፌዴሬሽን ኤስኤፍኔት ነው እስካሁን ያለው። አልፎ አልፎ ትንሽ ገጭ ገቡ የሚል ነገር ሊገጥመው እና ይሄ በጣም ሊጠበቅ የሚገባው ደግሞ ከሁሉ የሚያስገርመው 25 ዓመት ስልጣን ላይ የቆዩት ባለስልጣናት ለወጣቱ ማስረከብ አለብን የሚለው ውሳኔ እጅግ ብዙ ሰውን የሚያስገርም ነው፣ ሊወሰድ የሚገባው ነው እና ይሄ በእውነቱ በጣም የሚያስደስት ነገር ነው። ስለዚህ አቶ ተስፋዬ ኃይሌ ከገለጡት በተጨማሪ ወጣቱ ብንያም ደግሞ አንዳንድ ነው ሊል ከቻለ እንዴት ነው ምታያወት? ሲድ 25 ዓመት እጅግ በጣም አመርቂ የሆነ ስራ እየሰራ ነው የኖረው እና ያንን ለመቀጠል ምን ያህል ዝግጁ ናችሁ?
አመሰግናለሁ። እንደተገለጸው ከ1993 ዓመተ ምህረት ጀምሮ ለ25 ዓመት እጅግ አመርቂ በሆነ ሁኔታ እዚህ የደረሰው ሲድ ከፍተኛ የአመራር ብስለት የሚታይበት፣ በህዝብ ዘንድ ከፍተኛ የሆነ ተቀባይነት ያለው፣ በዓላማውም ደግሞ ግንባር ቀደም የሆነ እጅግ ደስ የሚያሰኝ፣ ጀግኖችን እያከበረ አዲስ ጀግኖች እንዲፈጠሩ የሚያደርግ ድርጅት ነው። እንግዲህ ይህንን የስራ አመራር ተክቶ ለመስራት በእርግጥ በጣም ከፍ ያለ ኃላፊነት የሚጠይቅ ጉዳይ ነው፣ ያ ይገባናል። ቢሆንም በአራት ነገሮች ምክንያት ይህንን ኃላፊነት ልንወጣው እንችላለን የሚል ግምት አለኝ። የመጀመሪያው ወጣቶች በዚህ የስራ ዘርፍ የተሰለፍ ነው፣ በቂ የሆነ የትምህርት ዝግጅት አድርገናል። ያም ማለት ከመደበኛ ትምህርት በተለያዩ ሙያዎች ሰልጥነን ይህንን ለመሸከም የሚያስችለንን እውቀት ያዳበርን በመሆናችን አንድ በዛ እንረዳለን ብዬ ተስፋ አደርጋለሁ። ከሁሉም በላይ ግን የስነ ልቦና ዝግጅት አድርገናል። በስነ ልቦና ሁላችንም መገፋፋት ወይንም ለሌሎች ጥቅሞች ሳይሆን ከልብ በመነጨ በራስ መነሳሳት እነዚህ አንጋፋ የሆኑ መስራች አባላት እዚህ ያደረሱትን ድርጅት ከነሱ ደግሞ ተረክበን ወደ ተሻለ ደረጃ ለማድረስ ከፍተኛ የሆነ የመንፈስ መነሳሳት አለን። ስለዚህ የስነ ልቦና ዝግጅት ነው። ሶስተኛው መሪዎችና መስራቾቻችን በአቅራቢያችን ስለሚሆኑ የእነሱ ድጋፍ አይርቁንም። የአማካሪ ቦርድ ሆነው የመቀጠል የምክር አገልግሎታቸው ዙሪያችን ስላለ ያም እንደ መተማመኛችን ነው። አቅጣጫችን ብንስት ያስተካክሉናል ብለን ስለምናስብ እና ስለምናምን ያም ይረዳናል። አራተኛው በእውነት በዚህ በዋሽንግተን ዲሲ እና አካባቢው እንዲሁም በመላው አሜሪካ ሲድ በህዝብ ዘንድ በጣም እምነት የሚጣልበት ከፍተኛ የሆነ የህዝብ ተሳትፎና ድጋፍ ያለው ድርጅት ስለሆነ ያ የሚወደው ህዝብ ስለሚደግፈን ወደፊት ጥሩ አድርገን ልንሰራ እንችላለን። በእነዚህ በአራት ነጥቦች ብሩህ ተስፋ ከፊት ይታየኛል።
አራት ትልልቅ ምክንያቶች ነው የያዛችሁት። በእርግጥም ሊረዱ የሚችሉ ይመስለኛል። ምናልባትም ያን የቀደመ ከጓደኛሞች ማህበርን ብለው በጓደኞች ጅምር ከ25 ዓመት በፊት ተሰባስባችሁ ያደረጋችሁት አሁን ይህን የሚያክል የብዙዎችን ቀልብ የሳበ ብዙዎችም የኔ ነው የሚሉት ድርጅት
እስከ መሆን የደረሰበት
እና አቶ ቢንያም ቃል እንደገቡት ተስፋም እንዳደረጉት ይዘልቃል ብዬ አስባለሁ። ግን መልቀቅ ቀላል ነበር ወይ?
መልቀቅ ሲባልም እንግዲህ ኃላፊነቱን ይዞ መቆየትን ስለመምረጥ ወይም ስለመሄድም ብቻም አይደለም።
ይሄ ኃላፊነት እንደውም ብዙ ሸክም ያለው እንደሆነ እንረዳለን። ብዙ አመታት ስራችሁን ተከታትለናልና። ነገር ግን አቅጣጫውን አለማወቅም አለ። ያመራሩን ቦታ ስትለቁ እጣፈንታውን የሚወስኑት አቶ ቢንያምና አጋሮቻቸው አሁን በዚህ መድረክ ያላገኘናቸው ሌሎች ወጣቶች ናቸው እና
የትም ሊሄድ መቻሉን እንዴት ተቀበላችሁት? እንደምንስ አስተናገዳችሁት?
የዚህ ጥያቄ መልስና ሌሎችም የሲድ ዓመታዊ በዓል ክንዋኔዎች የፊታችን እሁድ በመጽሔት ፕሮግራም ይስተናገዳል። ወደ ተከታዩ ዝግጅት እናልፋለን። የግንቦት 2026ኛ ዓመት ግምገማ
ግንቦት 20 የራሱ የኢህአዴግ እንጂ የህዝብ በዓል ሆኖ ሊከበር ይገባዋል ብዬ አላስብም ብለዋል የአንድነት ለፍትህና ለዲሞክራሲ ፓርቲ የቀድሞ አመራር አባል ዶክተር ኃይሉ አርአያ። ኢህአዴግ የደርግን ስርዓት የጣለበትን 26ኛ ዓመት አስመልክቶ ዶክተር ኃይሉ ከቪኦኤ ጋር ባደረጉት ቃለ ምልልስ ምንም እንኳን ልማት እየተከናወነ መሆኑ ባይካድም ከመንፈሳዊ ልማት ጋር ያልተያያዘ ቁሳዊ ልማት ብቻውን ዘላቂ ለውጥ ማምጣት አይችልም ብለዋል። ዶክተር ኃይሉ አርአያ በዚሁ ግምገማቸው አክለውም ኢትዮጵያ በልማት አሁንም እጅግ ኋላ ቀር ናቸው ከሚባሉ ሀገሮች አንዷ መሆኗንና ጥቂት ሰዎች ሲበለጽጉ ከመታየቱ በስተቀር አብዛኛው ህዝቧ ከድህነት አለመውጣቱን ተናግረው በነጻነት በኩልም ቢሆን በወረቀት ወይም በህገ መንግስት ከመስፈሩ በስተቀር እውነተኛ ነጻነት እኮ የለም ሲሉ አብራርተዋል። ከዶክተር ኃይሉ አርአያ ጋር የተደረገው የግንቦት 20 ግምገማ ውይይት ሁለተኛ ክፍል ነው አሁን የሚቀርበው። ያነጋግራቸው ሶሎሞን አባተ ነው።
ልማት ሁለት አይነት ነው። አንደኛው ቁሳዊ ልማት ነው። ሁለተኛው መንፈሳዊ ልማት ነው። አንድ ሀገር በሁለቱም መስመሮች በመንፈሳዊ ልማትም በቁሳዊ ልማትም አጣምሮ ወደፊት የሚካሄድበት ሁኔታ ከሆነ ይፈለጋል። ነገር ግን እኔ በበኩሌ የማየው ልማቱ የሚካድ ነገር አይደለም። ቁሳዊ ልማት የሚካድ አይደለም። ብዙ ስራዎች እየተሰሩ ነው። ነገር ግን ይሄ ወገን ብቻ ይሄ ቁሳዊ ብቻ አንድን ሀገር ወደፊት አያስኬታትም። ከድህነትና ከኋላ ቀርነት የሚያላቅቅ አይደለም። ምክንያቱም አሁንም ቢሆን ኢትዮጵያ በምትቆጠርበት ጊዜ ምን ላይ ነች ያለችው ተብሎ በምትመዘንበት ጊዜ ከመጨረሻዎቹ ነች። እስካሁን ድረስ ወደ ኋላ ሆና ነው የምትቆጠረው። ጥቂት አገሮች ናቸው የሚቀድሟት።
ከእሷ ኋላ የቀሩ ማለት ናቸው።
አዎ፣ ከኛ ወደ ኋላ ቀርተ አገሮች አሉ፣ ጥቂቶች ናቸው። እና ይህን ያህል የሚጋነን ነገር አይደለም። ከድህነት አሁንም አልወጣንም። ምናልባት የተወሰነ የህብረተሰብ ክፍል በጣም ጥቂት የሆነ ህብረተሰብ በልጽጎ ይሆናል፣ ሀብቱሞ ይሆናል። ነገር ግን አጠቃላዩ ህዝብ ግን አሁንም ቢሆን መጨረሻ ከሚባሉ ሀገሮች አንዷ ነን። ሌላው ነጻነትን እንወስዳለን። ነጻነት ማለት ምን ማለት ነው? ነጻነት በብዙ መንገድ ይገለጻል። ነገር ግን እኛ አሁን ምኑ ነጻነት፣ እውነተኛ ነጻነት አለን ወይ የሚለው ነገር በእኔ በኩል አጠያቂ ነው ብዬ ነው የማስበው። ለምሳሌ ህግ አለን፣ ህገ መንግስት አለን። ነገር ግን ያ ህገ መንግስት ከሌሎቹ ህግያተ መንግስት ጋር ስተያይ የተሻለ ነው፣ የታወቀ ነው፣ የሚና የሚካድ አይደለም። ነገር ግን ዓለም ከደረሰበት ደረጃ አኳያ ሲታይ አሁንም ቢሆን ነጻነት የለም። እውነተኛ ነጻነት በወረቀት ላይ በህገ መንግስት ላይ ተጽፏል፣ ትክክል ነው፣ ሰፍሯል። ነገር ግን ስራ ላይ በሚዋልበት ጊዜ እኛ ከዚህ በፊት በፖለቲካ ፓርቲዎች ውስጥ አባል ሆኜ ተንቀሳቅሻለሁ እና ምን አይነት ችግር እንዳለ ምን አይነት የመንቀሳቀስ ችግር እንዳለ በጣም አስታውሳለሁ። አሁን ቢሆን በአይምሮ አለ ይሄ ችግር። ስለዚህ በነጻነት በኩል በወረቀት ላይ ጥሩ ነው፣ በተግባር ግን ተጨባጭ በሆነ መንገድ የለም ማለት ይቻላል። ሌሎችም ብዙ ነገሮች አሉ፣ ይሄ መንግስት የሚያነሳቸውና የትግላችን የመስዋዕታችን ውጤት ናቸው የሚላቸው ብዙ አሉ። ግን ዞሮ ዞሮ ግን ሲታይ ለምሳሌ ነጻነትን የፖለቲካ ነጻነትን እንመልከት። በሙሉ 100% ነው የፖለቲካ እንቅስቃሴውን የፖለቲካ መስክ የያዘው በሙሉ
ኢህአደግ ማለት ሆነው
አዎ፣ ያዴ ለስሙ መድበረ ፓርቲ እንዲባል ይህን ለማሰኘት ሲባል የተሰለፉ የፖለቲካ ድርጅቶች አሉ። ሁላችንም ለአይነት ፖለቲካ ድርጅቶች እንደሆኑ ሁላችንም እናውቀዋለን። ስለዚህ በፖለቲካም ስናየው አንድ ፓርቲ አውራ ፓርቲ በፈለገው መንገድ ነው አገሪቱን የሚያንቀሳቅሳት። የአንድ አገር ጉዳይ በጣም ውስብስብ ጉዳይ ነው። ያንን ውስብስብ ጉዳይ ለመፍታት የተለያዩ ሀሳቦች ሊቀርቡ ይገባል። ይህን ችግር ልንፈታ የምንችለው በዚህ መንገድ ነው በሚል አንድ መንገድ ብቻ ይዞ የሚካሄድበት ሁኔታ አይሆንም። ምክንያቱም የተለያዩ ሀሳቦች፣ የተለያዩ አመለካከቶች ቀርበው ተፋጭተው ከዛ በኋላ ይሄ ነው የሚሻለው ተብሎ በዛ መንገድ የተካሄደ ከሆነ ይች ሀገር ወደፊት ትሄዳለች፣ እየተሻሻለች ትሄዳለች። በአንድ መንገድ ብቻ ነው የኔ ብቻ ነው በዚህ መንገድ ነው የምንሄደው የሚለው ነገር ይህ እስካሁን ድረስ በአንድ መንገድ ነው የምንሄደው እና ይህች ሀገር ምንም አማራጭ የላትም። ሌላ መንገድ አታውቅም ማለት ነው። ኢትዮጵያን አንድ መንገድ አያውቅም ማለት ነው። ከዚህ በፊት 40 ወይም 50 ዓመት በንጉሱ ስርዓት ኢትዮጵያ ተመርታለች።
52 ዓመት
ነው። የአንድ ክፍል እንዲያውም አንድ ሰው ማለት ይቻላል የአንድ ሰው አስተሳሰብ ነው። የአንድ ሰው አስተሳሰብ አመራር የት እንዳደረሰን ሁላችንም እናውቀዋለን። በዛ ጊዜ የነበርንበትና አሁን ያለንበት ሁኔታ ይህን ያህል አይደለም ልዩነቱ። ስለዚህ ብዙ ነገር ይነገራል፣ በቃል በፕሮግራም በፕሮፓጋንዳ በመገናኛ ብዙሀን። የመገናኛ ብዙሀን እንኳን በሱም እንኳን ብንነሳ ማን ነው ይቺ ነገር በምን አይነት ቋንቋ በምን አይነት አስተሳሰብ ነው እየተመራች ያለች የሚለው ያው አንድ መንገድ ነው እና ይቺ ሀገር መቼ ነው እድል የምታገኘው እና የተለያየ አመለካከት ያላቸው ሀገራቸውን ይሁት ነው እቺ ሀገር በዚህ አይነት ብትሄድ የተሻለ ነው፣ ይሄ መንገድ ነው የሚሻለው ብለን የምንዋይበት ጊዜና ውይይቱ ተካሂዶ አይ ይሄ ነው በዚህ መንገድ ነው የምንመራው ተብሎ የምንሄድበት ጊዜ መቼ ነው ነው የአንድ ድምፅ ሳይሆን ብዙ ድምፆች ተሰምተው ከዛ ሁሉ ድምፅ የተሻለ ነው ተብሎ በዛ የምንመራበት ጊዜ መቼ ነው ነው የእኔ ጥያቄ።
ዶክተር ኃይሉ የእርስዎን ጥያቄ መልሼ ልጠይቆትና እርስዎ መቼ ይሆናል ብለው ያስባሉ? እርስዎ በፖለቲካው ዓለም ውስጥ አሉ። ይኸው እንግዲህ እስከምናውቀው ድረስ አሁንም በተቃውሞ ጎራ በአመራር ሁሉ ተሰልፈው ለረጅም ጊዜ ቆዩ ሰው ነዎት እና መቼ ይሆናል ብለው ያስባሉ? አሁን ባለው የኢህአደግ የገዢው ፓርቲ አያያዝ እርስዎ አሁን የሚሏቸው ሁኔታዎች ይፈጸማሉ ብለው ይጠብቃሉ ወይ?
እኔ አይታየኝም በእውነት በጣም ያስቸግረኛል። ይሄ ስርዓት ምናልባት በሆነ ምክንያት ራሱ በራሱ ደከመኝ ብሎ ካልቶ በስተቀረ ይሄ አንድ መንገድ አካሄድ መቼ እንደሚወገድ በጣም ያስቸግረኛል። ኢህአዴግ ነጻነት እናመጣለን ብለው ነው የታገሉ መስዋዕትነትን የከፈሉ። ነገር ግን ያ ነጻነት ነው አሁን የቸገረን። አሁንም አንድ ድምፅ ነው ያለው። ኢትዮጵያ ሁልጊዜ አንድ ድምፅ ብቻ ነው የምታውቀው እና ኢትዮጵያ የተለያዩ ድምፆች መፈጠር አለባቸው። የምንላት ድምፆች ተሰምተው የተሻለ ነው ተብሎ የሚወሰድበት መቼ ነው የሚለው እኔም በሆነ በጣም ነው የሚጨንቀኝ። ታሪክ እንደምናውቀው ስልጣን ላይ የነበሩ ወገኖች ስልጣኔ ላይ ወጥተው የነበሩ ሀገሮች ነገስታት እናውቃለን። እስከ ሮማ ድሮት ከእንግሊዝም ጀምሮ ልቀ ወጥተው ሄደው ራሳቸው በራሳቸው የወደቁበት ጊዜ ነው እና ምናልባት እንግዲህ ህዝብ ምን ማድረግ እንደሚችል ከመጠበቅ በስተቀር ሌላ ምን ማድረግ ይችላል?
ይሄንን ያህል ተስፋ ቆርጠዋል ማለት ነው እንዴ ዶክተር ኃይሉ? ኢህአደግ በራሱ እስካልተለወጠ ድረስ ታግሎ ኢህአደግን ማሸነፍ አይቻልም፣ ማስለወጥ አይቻልም የሚል አቋም ላይ ደርሰዋል ማለት ነው?
የለም፣ አይ አስሉ አላልኩም። ማሱማ መለወጥ አለበት።
ከዶክተር ኃይሉ አርአያ ጋር ሌሎችም በርከት ያሉ ጥያቄዎችን አንስተን ተወያይተናል። የግንቦት 20 ግምገማቸው ሙሉ ቃለ ምልልስ ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። እንድታደምጡ እንጋብዛለን።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትሱ መከላከያ ሚኒስትር ጂም ማቲስ በቅርቡ ለንደን ላይ በብሪታንያ የተዘጋጀውን የሶማሊያ ጉባኤ ተከትሎ ሲናገሩ የሰላም ንግግሩን ሂደት ለማስቀጠል አዲስ ተስፋ አለ ብለዋል። ከጉባኤው በኋላ ለጋዜጠኞች ሲናገሩም ከሶማሊያው ፕሬዚዳንት ሞሐመድ አብዱላ ሞሐመድ ጋር ያደረጉት ግንኙነት ገንቢ እንደነበር ገልጸዋል። ዩናይትድ ስቴትስ አሉ ማቲስ፣ ዩናይትድ ስቴትስ በሶማሊያ የምትጫወተው ሚና ይኖራል። ያቺ ሀገር አደገኛውን የአልሻባብ ቡድን በውጊያው እንድታሸንፍ ትረዳለች። የተባበሩት መንግሥታት ድርጅት፣ የአፍሪካ ኅብረትና የአውሮፓ ማኅበር ከአረቦች ከአፍሪካና የአውሮፓ መንግሥታት ጋር በመሆን በሶማሊያው ጉባኤ ላይ መክረዋል። ሞቃዲሾ ዛሬ ሶማሊያን በሁለት እግሮቿ ማቆም የሚያስችል የኢኮኖሚና መንግሥታዊ መርሃ ግብሮች አሏት ያሉት የዩናይትድ ስቴትሱ መከላከያ ሚኒስትር ማቲስ ሂደቱን ከግብ ለማድረስ ግን የዓለም አቀፉ ማኅበረሰብ ድጋፍ ወሳኝ ነው ሲሉ አስረድተዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ማቲስ አክለውም በመሥራት ላይ ያለነው መጻኢው የሀገሪቱ ሁኔታ ምን ሊመስል በሚችለው ላይ ነው፣ ይህም የጸጥታ ጥበቃውንና የእርቀ ሰላም ፕሮግራሙን ያጠቃልላል ብለዋል። አሁን በሚታየው ደረጃ በደንብ የተቀነባበረ አሰራር መኖሩ የሰላሙ ሂደት የተሳካ ሊሆን እንደሚችል ተስፋ የሚሰጥ ነው ሲሉ ጂም ማቲስ ተናግረዋል ይልና ሐተታውን ሲቀጥል ማቲስ የአፍሪካ ኅብረት የሰላም ጥበቃ ተልእኮን አመስግነዋል። ወታደሮቹ በአስቸጋሪ ሁኔታ ውስጥ ሆነው ታላቅ ሥራ አከናውነዋል ብለዋል። አሚሶምና የሶማሊያ መንግሥታት ወታደሮች ከአልቃይዳ ጋር ተባብሮ የሚንቀሳቀሰውን ጠንካራ ጠላት ለዓመታት ተዋግተዋል። አልሻባብ ልንዋጋው የሚገባ ጠላት ነው። የሶማሊያንም ሕዝብ ከጥቃት መከላከል ይኖርብናል። ዩናይትድ ስቴትስ በዚህ አኳያ ድርሻዋን እየተወጣች ነው ሲሉ መከላከያ ሚኒስትር ጂም ማቲስ የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን ጥቂት ደቂቃዎች ናቸው የሚቀሩን። የፕሮግራም ማሳሰቢያ አለን።
ከኢትዮጵያ ሕዝብ 80 ከመቶ በላይ የሚሆነው በግብርና የሚተዳደር መሆኑን ጥናቶች ያመለክታሉ። የሀገሪቱ ከፊል አካባቢዎች በየወቅቱ በድርቅ ይመታሉ። በሌላ በኩል የሕዝቧ ቁጥር በፍጥነት እያደገ ነው። በኢትዮጵያ የአንድ ገበሬ መካከለኛ የእርሻ መሬት ይዞታ 2 ሄክታር መሆኑ ተመልክቷል። በቅርቡ በኢትዮጵያ የተከሰቱ ተቃውሞዎች ከመሬትና ከሀብት ክፍፍል ጋር የተያያዙ መሆናቸውን በማስታወስ የኢትዮጵያ የመሬት ይዞታን ጉዳይ ለጥያቄው መልስ ዝግጅት ለዚህ ሳምንት አዘጋጅተን ነበረ። ኢትዮጵያ ውስጥ ኢንተርኔት ስለማይሰራ ጥያቄዎቻችሁን ለመላክ እንደተቸገራችሁ ተረድተናል። በዚህ ምክንያት የጥያቄዎች መቀበያውን ጊዜ እስከፊታችን ማክሰኞ ግንቦት 29 2009 ዓመተ ምህረት አዛውረናል። ስለዚህ ክቡራትና ክቡራን አድማጮች ያሏችሁን ጥያቄዎች በመሬት ይዞታና በሀብት ክፍፍል ጉዳይ ላይ የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው፣ ላኩልን። ወይም በኢሜይል horn@voanews.com ጥያቄዎቻችሁን ወይም የስልክ ቁጥራችሁን ላኩልን፣ መልሰን ደውለን እናገኛችኋለን። አሁን ዝግጅታችን ከመጠናቀቁ በፊት አጠር አጠር ያሉ የሰዓቱን የማጠቃለያ ዜና እናሰማችሁ። ቆንጅት፣
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአሜሪካን ከታሪካዊው የፓሪሱ የአየር ንብረት ስምምነት መውጣት ጉዳይ አስመልክቶ ውሳኔያቸውን ሊሰጡ ነው። በዋይት ሀውስ ሮዝ ጋርደን መስክ ላይ በሚካሄድ ስነ ስርዓት ነው የሚሰጡት። ውሳኔያቸው በዚህ ሰዓት እየተጠበቀ ነው። ፕሬዚደንቱ እስራኤል የሚገኘውን የዩናይትድ ስቴትስ ኤምባሲ ወደፊት ኢየሩሳሌም እንዲሆን አዛውራለሁ ብለው ቃል ገብተው ነበር። በሌላ ዜና ነው ይሄ። ለአሁኑ ግን ቴል አቪቭ እንደሚቆይ ታውቋል። ትራምፕ በምረጡኝ ዘመቻቸው ወቅት የእስራኤልን መንግስት የረጅም ጊዜ ፍላጎት እንደመሆኑ ኤምባሲውን ወደ ኢየሩሳሌም ሊያዞሩ ቃል ሲገቡ መቆየታቸው የሚታወስ ነው።
ዝግጅታችን ተጠናቀቀ። ክብራትና ክብራን አድማጮች አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም፣ ደህና
ደሩ።